ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በቤተ ክርስቲያኒቱ ውስጥ ያሉትን እነዚህ የተገኙትን አባሎቻችንን ከመደብደብ አልፈው ቤተ ክርስቲያኒቱ ሙሉ በሙሉ አቃጥለዋል። የአምልኮ ቤቱን ሙሉ በሙሉ አቃጥለዋል። በቤተ ክርስቲያኗ ውስጥ የነበሩትን ከቃጠሎ የተረፉት አንዳንድ ቁሳቁሶችን ደግሞ ሀብቶች በዛሬ ሁለት መጋቢት ሁለት ማለት ነው ተመላልሰው ወስደዋል።
የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን ፕሬዚዳንት መጋቤ ይልማ ዋቂን ድምፅ ነው የሰማችሁት። በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ በነዋሪ ከተማ የተቃጠለ ወይም የደረሰ የቤተ ክርስቲያን ላይ ጉዳትን አስመልክቶ ከተናገሩት የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
ትልቁ መፍትሄ ግን አሁን ከበሽታው ይልቅ ዓለም ላይ ትልቁ ዥንብር እየፈጠረ ያለው የበለጠ እውቀትን እና ክህሎትን የሚጨብጡ ጉዳዮች ላይ ተንተርሶ ከሚደረግ ውይይትና የመረጃ ልውውጥ በላይ ሽብር መቀነስ ነው።
የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዲሬክተር ዶክተር ኤባ አባተ ናቸው። የዚህንም ዝርዝር ይዘናል። በመጽሔት ክፍለ ጊዜ ትንታኔ ይቀርብበታል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ረቡዕ መጋቢት 2 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
አዳነች ፍሳዬ ደግሞ ዜናውን አነባለሁ።
የስርጭት መሐንዲሳችን ብርሃን ኃይሉ እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
አርዕስተ ዜናውን እናስቀድማለን። በዓለም ዙሪያ ያሉት መንግስታት የኮሮና ቫይረስ መዛመትን ለመገደብ እርምጃ እየወሰዱ መሆናቸው ታወቀ። የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ሰራተኞች ባለፈው ሰኞ በሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ላይ የተመከረውን ግድያ በመመርመር ተግባር ለመርዳት ካርቱም መግባታቸውን የሱዳን መንግስት ገለጸ። አሁን ዝርዝር ዜና። በሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ላይ የተቃጣውን የግድያ ሙከራ የኢትዮጵያ፣ የኤርትራና የተባበሩት መንግስታት ድርጅት መሪዎች አውግዘዋል። ከአዲስ አበባ፣ ከአስመራና ከኒውዮርክ የደረሱን ዘገባዎች ተጠናቅረዋል። ሰለሞን አባተ ያቀርበዋል።
ጠቅላይ ሚኒስትር አብደላ ሐምዶክን ለመግደል የተደረገውን ሙከራ የኢትዮጵያ መንግሥት እንደሚያወግዝ ፈጥኖ አሳውቋል። በጠቅላይ ሚኒስትሩ ጽሕፈት ቤት የፌስቡክ ገጽ ላይ መንግሥቱ ባወጣው መግለጫ የኢትዮጵያ መንግሥት ከሱዳን ሪፐብሊክ ሕዝብና መንግሥት ጋር አብሮ ይቆማል ይላል። በገጹ ላይ የሰፈረው የጠቅላይ ሚኒስትር አብይ አህመድ ቃልም በጠቅላይ ሚኒስትር አብደላ ሐምዶክ ላይ ዛሬ የተቃጣውን የግድያ ሙከራ አወግዛለሁ። የሱዳን ሕዝብ ሰላሙን ለማስጠበቅ ከፍተኛ ዋጋ ከፍሎ የሚደነቅ እርምጃ ወስዷል ይላል። ጠቅላይ ሚኒስትር አብይ አክለውም እንዲህ ያሉ ክስተቶች የሱዳንን መረጋጋትና የለውጥ ጉዞ ሊያደናቅፉ አይገባም ብለዋል። ይህ በእንዲህ እንዳለ የኤርትራ ፕሬዚደንት ኢሳያስ አፈወርቂም በጠቅላይ ሚኒስትር አብደላ ላይ የተቃጣውን ሙከራ ያወገዙበትን ደብዳቤ ለሱዳን አቻቸው ልከዋል። ብርሃነ በረሃ ከአስመራ አጭር ተጨማሪ አለው።
ፕሬዚዳንት ኢሳያስ አፈወርቂ ትላንት መጋቢት አንድ ለሱዳን የበላይ ምክር ቤት ሊቀመንበር ጀኔራል አብዱልፈታህ አልቡርሃን በላኩት መልእክት ነው የግድያ ሙከራውን እንደሚያወግዙ የገለጹት። ፕሬዚደንት ኢሳያስ በመልእክታቸው ይህን እኩይ ተግባር የድብቅ ኃይሎችና አጋዦቻቸው በሱዳን የመጣውን አወንታዊ ለውጥ ለመቀልበስ ሊያደርጉት ያሰቡትን የተስፋ መቁረጥ እርምጃ ማሳያ መሆኑን ገልጸዋል። ፕሬዚደንት ኢሳያስ በመልእክታቸው አያይዘውም አዲሱ የሱዳን መንግስት የወደቀውን ስርዓት ትርፍራፊዎች በማጽዳት የሱዳን ሕዝብ ጥቅምን ለማረጋገጥና በቀጠናው ሰላምና መረጋጋት ላይ የበኩሏን አበርክቶ ለማድረግ በምታደርገው ጥረት ላይ የኤርትራ መንግስት ሙሉ ድጋፍና ወዳጅነት እንደማይለያቸው ደግመው አረጋግጠዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃነ። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ይህንን የከትናንት በስቲያ ሙከራ ወዲያው በብርቱ አውግዘዋል። ከዋና ጸሐፊው ቃል አቀባይ ስቴፈን ዱያሪች የወጣው መግለጫ እንዲህ አይነት ጥቃቶች ተቀባይነት የላቸውም፣ ፈጻሚዎቹም በተጠያቂነት መያዝ አለባቸው ይላል። የመንግስታቱ ድርጅት ለሱዳን ጽኑ አጋርነትና የማይናወጥ ድጋፍ እንዳለው ዋና ጸሐፊ ጉቴሬሽ በድጋሚ እንደሚያረጋግጡ በዚሁ መግለጫ ተጠቅሷል።
ሰለሞንን ለዘገባው እናመሰግናለን። የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ሰራተኞች ባለፈው ሰኞ በሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ላይ የተሞከረውን ግድያ በመመርመር ተግባር ለመርዳት ካርቱም መግባታቸውን የሱዳን መንግስት ገልጿል። በሐምዶክ ላይ ጉዳት እንዳልደረሰ ተገልጿል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። የሱዳን የማስታወቂያ ሚኒስትር ፋይሳል መሐመድ ሳልህ የጸጥታ ኃይሎች ከጥቃቱ ጋር በተያያዘ የሀገሪቱ ተወላጆችንና የውጭ ሰዎችን አስረዋል ብለዋል። ዓለም አቀፉ የእግር ኳስ ማህበር ፌዴሬሽን ፊፋ በኢትዮጵያ ሊያካሄድ የነበረውን ጠቅላላ ጉባኤውን በኮሮና ቫይረስ መዛመት ምክንያት አራዝሟል። የፊፋ ጠቅላላ ጉባኤ ግንቦት 28 ቀን 2012 ዓመተ ምህረት በአዲስ አበባ እንደሚደረግ ቀጠሮ ተይዞለት ነበር። ሆኖም የዓለም የጤና ቀውስ በሆነው የኮሮና ቫይረስ ምክንያት በተለያዩ ሀገራት የጉዞ እቀባና የጤና ባለሙያዎች ትልልቅ ዓለም አቀፍ ስብሰባዎች እንዳይካሄዱ ምክረ ሐሳብ በማቅረባቸው ምክንያት ጠቅላላ ጉባኤውን እንዳራዘመ ፊፋ አስታውቋል። የፊፋ ጠቅላላ ጉባኤ መስከረም 8 ቀን 2013 ዓ.ም በአዲስ አበባ እንደሚካሄድ ተገልጿል። ብሩንዲ ውስጥ የሚካሄደው ምርጫ በፖለቲካ ተቃዋሚዎች ላይ በሚፈጸመው ጭቆና፣ በኢኮኖሚና በማህበራዊ አለመረጋጋት እንዲሁም እየጨመረ በሄደው የወንጀል ተግባር ምክንያት ሊሰናከል ይችላል ሲሉ የተባበሩት መንግስታት ድርጅት መርማሪዎች አስጠንቅቀዋል። ዓለም አቀፍ ማህበረሰብ በተለይም የቡሩንዲ አጎራባች ሀገሮች የቡሩንዲ መንግስት ነጻና ግልጽ የሆነ ምርጫ እንዲያካሄድ እንዲያሳምኑት የተባበሩት መንግስታት ድርጅት ኮሚሽን ጥሪ አድርጓል። ነገር ግን የሚሆን እንደማይመስለው ምልክትም እንዳልታየ ሶስት አባላት ያሉት ኮሚቴ ጠቁሟል። የቡሩንዲ ፕሬዝዳንታዊ የምክር ቤትና የከተማ አስተዳደር ምርጫዎች እንደ አውሮፓ አቆጣጠር በመጪው ግንቦት 20 ቀን ይካሄዳሉ። በዓለም ዙሪያ ያሉት መንግስታት እየተለወጠ ያለውን የኮሮና ቫይረስ መዛመትን ለመገደብ እርምጃ እየወሰዱ መሆናቸው ታውቋል። ካለፈው ታህሳስ ወር አንስቶ ከ118,000 በላይ የሚሆኑ ሰዎች ታመዋል። በ114 ሀገራት 4300 የሚሆኑ ሰዎች ሞተዋል። ኮቪድ-19 በሚል አህጽሮት የሚታወቀው ቫይረስ የጀመረው ቻይና መሆኑ ይታወቃል። የቻይና የጤና ጥበቃ ባለሥልጣኖች ዛሬ 24 አዲስ በሽተኞች ማግኘታቸውን አስታውቀዋል። ቻይና ውስጥ መጀመሪያ ላይ ከነበረው የመዛመት መጠን እየቀነሰ ቢሆንም ከሌሎች ሀገሮች ወደ ቻይና የሚገቡ ሰዎች ዘንድ በሽታው እየታየ በመሆኑ ማንኛውም ወደ ሀገሪቱ የሚገባ ሰው ለ14 ቀናት ተገልሎ እንዲቆይ የቤዥንግ ባለሥልጣኖች አዘዋል። ኢጣሊያም የቻይናን ፈለግ በመከተል በመላ ሀገሪቱ የእንቅስቃሴ ገደብ እያደረገች ነው። ሰዎች ሊንቀሳቀሱ የሚችሉት አስቸኳይ ሁኔታ ካስገደዳቸው ብቻ መሆኑ ተዘግቧል። እስካሁን ባለው ጊዜ በሀገሪቱ 10,000 የቫይረሱ በሽተኞች እንዳሉ ታውቋል። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ የያዛቸው ሰዎች ብዛት ከ1,000 በላይ በመድረሱ ባለሥልጣኖች ስጋት አድሮባቸዋል። የዩናይትድ ስቴትስ የቀድሞ ምክትል ፕሬዚዳንት ጆ ባይደን ትላንት ማክሰኞ ቁልፍ በሆኑ ክፍለ ግዛቶች በተካሄደ ቅድመ ምርጫዎች ያገኙት ድል ዲሞክራሲያዊ ፓርቲውን ወክሎ ለፕሬዚዳንትነት ለመወዳደር የሚችሉበት እድል ከፍቶላቸዋል ተብሏል። ባይደን ሚዙሪና ሚሲሲፒ ላይ አሸንፏል። ቁልፍ በሆነችው ሚችጋን ክፍለ ግዛትም በተፎካካሪያቸው በርኒ ሳንደርስ ላይ ወሳኝ ድል ማስመዝገባቸውን ማይክ ኦስሊቨን ከሎስ አንጀለስ ያደረሰን ዘገባ አመልክቷል። ቆንጅታዬ ታቀርበዋለች።
ለዲሞክራቲክ ፓርቲው እጩነት ከሚያስፈልጉት 1991 የመራጭ ተወካዮች ድጋፍ 125ቱን የያዘችውን ሚሽገንን ማሸነፋቸው ለጆ ባይደን ፕሬዚደንት ትራምፕን በምርጫው ድል የምመታ እኔ ነኝ የሚለውን ክርክራቸውን አጠናክሮላቸዋል። በቅድመ ምርጫዎቹ ድምጻቸውን ሰጥተው ከወጡ መራጮች የተሰባሰቡ አስተያየቶች እንደሚያመለክቱት ጆ ባይደን ጥቁር አሜሪካውያንን፣ በእድሜ ገፋ ያሉ መራጮችንና ጽንፍ ያልያዙ አቋሞችን የሚደግፉ አሜሪካውያንን መሳብ ችለዋል። ሚሲሲፒ ላይም ጆ ባይደን አሸንፈዋል። እዚያም ጥቁር አሜሪካውያን በብዛት መርጠዋቸዋል። ሚዙሪ ላይም እንዲሁ ዋና ዋና ዲሞክራቶች ደግፈዋቸዋል። ይልቁንስ ሳንደርስ በርታ ብለው የታዩት ዋሽንግተን ክፍለ ግዛት ቅድመ ምርጫ ላይ ነው። ኮሮና ቫይረስ በተዛመተባት በዚያች ክፍለ ግዛት ለወትሮ ሰው የሚበዛባቸው ሰፈሮች ጭር ብለዋል። እስከዛሬ ማለዳ ድረስ ጆ ባይደን እና በርኒ ሳንደርስ ዋሽንግተን ላይ በተቀራራቢ የመራጭ ድምጽ ተፋጠው ነበር። በኮሮና ቫይረስ ስጋት ምክንያት ሁለቱም ኦሃዮ ክፍለ ግዛት ላይ ሊያካሂዱ የነበሩትን ህዝባዊ ስብሰባዎች እቅድ ሰርዘዋል። ባይደን ፊላዴልፊያ ከተማ ላይ ባደረጉት ንግግር ድጋፍ የሰጧቸውን ከውድድሩ የወጡ እጩዎችና አሁንም በፍክክሩ የቀጠሉትን ሳንደርስንም አመስግነዋል።
አብረን ፓርቲያችንን አንድ እናደርጋለን። ያንን ነው ማድረግ ያለብን። እነሆ ዛሬ ምሽት በዋይት ሃውስ ጨዋነትን፣ ስነ ስርዓትን፣ ክብርን መልሰን ለማስፈን በአንድ እርምጃ ተቃርበናል።
ድምጽ ሰጥተው ከሚወጡ መራጮች በተሰበሰቡ አስተያየቶች እንደታየው በርኒ ሳንደርስ ወጣት መራጮችን በበቂ አሃዝ ወጥተው ድምጽ እንዲሰጡ ማንቀሳቀስ አልቻሉም። ጆ ባይደንና በርኒ ሳንደርስ የፊታችን እሁድ ክርክር ያካሂዳሉ። ከዚያም በማስከተል በቀጣዩ ሳምንት ማክሰኞ አሪዞና፣ ፍሎሪዳ፣ ኢሊኖይና ኦሃዮ ላይ ቅድመ ምርጫ ይካሄዳል።
አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 943 እና እንዲሁም ምናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ ቫይረስ ከማለፋችን አስቀድሞ ታዲያ ቆየት ብሎ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ።
ጠቅላይ ሚኒስትር አብይ ከ20 ሚኒስትር ካቢኔዎች 10 ሴት ያደረጉ 10 ይሄ ቦታ ይገባኝ ነበር ያለ ወንድ ቦታውን እንዳጣ እንደሚሰማው ግልጽ ነው። ስለዚህ ምህዳሩ ይጠባል፣ ምንም ጥያቄ የለውም። ወንዶች ከወንዶች ብቻ ሲወዳደሩ የነበረው ጠባቡ ቦታ አሁን ሴቶችን ሲጨምር ውድድሩ መስፋቱ ምንም ጥያቄ የለውም።
ዶክተር ስህን ተፈራ የሴታዊት የጾታ እኩልነት ንቅናቄ መስራችና አስተባባሪ ናቸው። ሙሉ ዝግጅቱ በሁለተኛው አጋማሽ በሴቶችና ቤተሰብ ቅንብር ይቀድማል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። የቀዳሚው አብይ ርዕስ በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ በነዋሪ ከተማ ቀደም ብለን መግቢያው ያስተዋወቅ ነው ከ20 ዓመት በላይ አገልግሎት ሲሰጥ የቆየ የኢትዮጵያ ወንጌላዊ ቤተ ክርስቲያን አጥቢያ ላይ የደቦ ጥቃት ደረሰ የሚለውና ሶስት ምዕመናን መጎዳታቸውን የሚገልጽ ነው። ቆየት ብሎ ይቀርባል። አሁን ወደ ኮሮና ቫይረስ ስርጭት ዙሪያ የተጠናቀረ ዘገባ ነው ወስዳችሁ። ኢትዮጵያ ውስጥ እስካሁን ለኮሮና ቫይረስ መጋለጡ የተረጋገጠ ሰው የለም። የመከላከልና የክትትል ስራውም ተጠናክሮ ቀጥሏል ሲል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። በኢንስቲትዩቱ ከዚህ ቀደም ተመርምረው ከቫይረሱ ነጻ ከሆኑ ናሙናዎች ውስጥ 45% ወደ ደቡብ አፍሪቃ ተልከው ዳግም መርመራቸውንና ውጤቱም ተመሳሳይ መሆኑ መረጋገጡንም ጨምሮ አመልክቷል። ሙክታር ጀማል ዝርዝሩን ይዘዋል።
የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ ለመገናኛ ብዙሃን በሰጠው መግለጫ እንዳስታወቀው በሽታው መግባቱ ሪፖርት ከተደረገባቸው አገራት የመጡ ተጓዦች የጤና መረጃ ቅጽ ከመሙላታቸው በተጨማሪ ባሉበት ቦታ ለ14 ቀናት የጤና ክትትል የተደረገላቸው 1224 ክትትላቸውን ማጠናቀቃቸውን ገልጿል። 974 የሚሆኑ ደግሞ በአሁን ሰዓት የጤና ክትትል ላይ መገኘታቸው ተነግሯል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ኤባ አባተ እንደተናገሩት ከጥር 15 2012 ጀምሮ እስካሁን ድረስ 54 የበሽታው ተመሳሳይ ምልክቶች የታየባቸውና በሽታውን ሪፖርት ያደረጉ አገራት የጉዞ ታሪክ የነበራቸው ሰዎች በተለያዩ ጊዜ በለይቶ ማቆያ ማዕከል እንዲቆዩ ከተደረጉ በኋላ 49ኙ የላብራቶሪ ምርመራ ውጤታቸው ከቫይረሱ ነፃ መሆናቸው በመረጋገጡ ወደ ማህበረሰቡ እንዲቀላቀሉ መደረጉን አስታውቀዋል። በአሁን ወቅት የበሽታው ምልክት ታይቶባቸው በለይቶ ማቆያ ሆነው የላብራቶሪ ምርመራ ውጤት በመጠባበቅ ላይ ከሚገኙ 5 ግለሰቦች 2ቱ ኢትዮጵያውያን መሆናቸውንም ዶክተር ኤባ አባተ ጨምረው ገልጸዋል።
ከ15 ካለው ነባራዊ ሁኔታ አንጻር በሽታ ወደ ኢትዮጵያ ሊመጣበት የሚችልበት ሁኔታ እንዳለ ማህበረሰባችን ሊረዳ ይገባል። ትልቁ መፍትሄ ግን አሁን ከበሽታው ይልቅ ዓለም ላይ ትልቁ ጅምብር እየፈጠረ ያለው የበለጠ እውቀትን እና ክህሎትን የሚጨብጡ ጉዳዮች ላይ ተንተርሶ ከሚደረግ ውይይት እና የመረጃ ልውውጥ በላይ ሽብርን መቀነስ ነው። ማናችንም ለእያንዳንዱ ለሚመጣ ችግር ጥንቃቄ መውሰድ ተገቢ ነው። ጥንቃቄው ግን ከአላስፈላጊ ሽብር ጋር የሚቀላቀል ከሆነ ጥንቃቄ መሆኑ ያቆማል ማለት ነው። ስለዚህ በዛ አግባብ ምንም ሽብር ውስጥ ሳይገባ የምንሰጣቸውን መግለጫዎች፣ የምንሰጣቸውን መረጃዎች እንዲሁም ደግሞ ከተለያዩ ታማኒ ከሆኑ ደግሞ ምንጮች የሚያገኛቸውን መረጃዎች ታሳቢ በማድረግ የቅድመ ጥንቃቄ ስራውን እንዲሰራ ነው።
ለኮቪድ-19 ምርመራ የላብራቶሪ ግብዓት በተጨማሪ ከዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ መለገሳቸውን የገለጹት ዶክተር ኤባ ከዚህ በፊት በኢንስቲትዩቱ ላብራቶሪ ለኮቪድ-19 ምርመራ ተደርጎላቸው ከቫይረሱ ነፃ ከሆኑት ናሙናዎች ውስጥ 45% በድጋሚ ወደ ደቡብ አፍሪካ ተልከው ውጤቱ ተመሳሳይ መሆናቸውን መረጋገጡንም ዶክተር ኤባ አሳውቀዋል። በቅርቡ በኮሮና ቫይረስ መታመሙ የተገለጸውና ወደ ኢትዮጵያ ተጉዞ እንደነበረ የተመለከተው የዩናይትድ ስቴትስ የጦር ኃይል ባልደረባ ጉዳይ አስመልክቶ ቪኦኤ የጠየቃቸው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ዝርዝር ሁኔታዎች በጋራ እየተጣሩ ናቸው ብለዋል።
ከሚመለከተው ከዲኦዲ ከሌሎች አካላት ጋር ኤምባሲውንም ጨምሮ እየተነጋገርን ነው። በ21 አዲስ አበባ መልቀቁ ይታወቃል። እሱ ኢንፎርሜሽን አለን። ከዛ ውጭ ግን ሌሎች ተጨማሪ ኬስ እንዴት መጣ፣ ምክንያቱም ኢቭን የመጣበትን ብዙ ነገሮች አሉ። ከኤፒዲሞሎጂ አኳያ ልናያቸው የምንችላቸው ነገሮች። ስለዚህ አሁን እኛ ቀጥታ ጥያቄ አቅርበናል። ከኮሚኒኬሽኑም አለ ከኤምባሲውም ጋር ከሚመለከተው አካል። ነገር ግን የአሜሪካ መንግስት ያው ሁሉም ሀገራት የመከላከያ ሲስተማቸውን የሚይዙበት የራሳቸው ሲስተም አለ አይደለ? ከዋናው ሲስተም ጋር አይገናኝም። አሁን ሲዲሲ የእያንዳንዱን ኢንዲቪጁዋልስ ሁኔታ ይከታተላል፣ ወዲያው መረጃ ይሰጣል። እዚህ የመከላከያ ሲስተማቸው ላይ ግን አይችሉም፣ አክሰስም የላቸውም። ፕሮሰሱን ጠብቀው ሄደው ዲኦዲኢ የሆነ ፍቃድ አለ እና በዛ ሂደት ውስጥ እያለፈ መሆኑን እና አሁን ባለን መረጃ በቅርቡ ያሉትን ኢንፎርሜሽኖች እንደሚሰጡን ነው። ስለዚህ ሙሉ መረጃ ከያዘን በኋላ መግለጹ ነው የሚሻለው።
ኮሮና ቫይረስ እስካሁን የተረጋገጠ መድኃኒት ወይንም ክትባት እንደሌለው ያስታወሱት ዶክተር ኤባ ህብረተሰቡ ይህንን በመረዳትና የጥንቃቄ መንገዶችን በመጠቀም ራሱን እንዲጠብቅ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ የጠቀስኩት የዕለቱ አብይ ርዕስ እየተሰናዳ ነው፣ እንደደረሰ እናቀርባለን። አሁን ወደ አማራ ክልል የሚወስደንን ዘገባ ላስከትል። የአማራ ህዝብ አሁን ካለበት ችግር መውጣት የሚችለው የፖለቲካ መሪዎችና የማህበረሰብ አንቂዎች በጋራ ሲሰሩ ነው ሲሉ ምክትል ጠቅላይ ሚኒስትር ደመቀ መኮንን ተናገሩ። ጉባኤ አማራ የተሰኘ ስብሰባ በባህር ዳር ተጀምሯል። ለዝርዝሩ አስቴር ምስጋናው።
የጋራ ራዕይና ግብ ለአማራ ህዝብ በሚል መሪ ቃል የሚካሄደው ጉባኤ አማራ የተሰኘ ስብሰባ ዛሬ በባህር ዳር ከተማ እየተካሄደ ነው። በጉባኤው ላይ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ የገዢው ፓርቲ ከፍተኛ ባለስልጣናትና ከገዢው ፓርቲ በተቃራኒ ጎራ የተሰለፉ የተቃዋሚ ፓርቲ መሪዎች፣ ታስረው የተፈቱ የፓርቲ አመራሮች፣ ምሁራን እንዲሁም ከውጭ ሀገር ጥሪ የተደረገላቸው የክልሉ ተወላጆች እየተሳተፉ ይገኛል። በዚህ ጉባኤ ላይ የመክፈቻ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ደመቀ መኮንን የአማራ ህዝብ አሁን ካለበት ውስብስብ ችግር የሚወጣው የፖለቲካ ፓርቲዎችና የማህበረሰብ አንቂዎች በማስተዋልና በተቆርቋሪነት ሲሰሩ ነው ብለዋል።
ዜጎች ያለ ስጋት የሚኖርባትና ለሁሉም የተመቸች ሀገር ለመገንባት የአብሮነት ካባ ተላብሰን በፍትህና በእውነት አደባባይ መቆም አለብን። እዚህ ያለን ታዳሚዎች፣ ከኔ ጀምሮ አመራሩ፣ ሁሉም መለስተኛ ችግሮች በቀላሉ ተሻግረን ወደ ትልቁ ወደ ከፍታው መዝለቅ እንችላለን። የጥፋት መንገዶች አገርን ይጎዳሉ፣ ክልልን ይጎዳሉ፣ የህዝብን ታሪክ ያጠለሻሉ። ከምንም በላይ እኛ ዘዋሪዎቹ ምንም አንሆንም። ድሆች ይሞታሉ፣ ድሆች በእጅጉ ብዙ ዋጋ ይከፍላሉ። ከዚህ የሚያወጣ ህሊና ከዚህ የሚያወጣ ኃላፊነት መውሰድ አለብን።
የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ የአማራን ሕዝብ ጥያቄ ለመመለስ እና ሀገራዊ አንድነቱን ለማምጣት በዚህ ጉባኤ የተወያዩ ምሁራንና የፖለቲካ ፓርቲዎች የሚደርሱበትን ሀሳብ ለመተግበር ዝግጁ መሆናቸውን ገልጸዋል።
በውስጥም በውጭም ትልቅ ፈተና፣ ትልቅ ችግር እያስተናገድን እንገኛለን። ይሄ ጉባኤ የሚወስነውንና የጋራ መግባባት የሚደርስበትን ሁሉ ለመቀበል የክልሉ መንግስት ዝግጁ ነው። ፓርቲያችንም ዝግጁ ነው። ምክንያቱም ሁላችንም አማራዎች ነው።
የፖለቲካ አመራሩ ከሴራና ከመጠላለፍ ወጥቶ በአንድ በሚያደርጋቸው ጉዳዮች በጋራ እንዲሰሩ የማቀራረብ ስራ ለመስራት ታስቦ ነው ይህ ጉባኤ የተዘጋጀው ያሉት ደግሞ የአማራ መማክርት ጉባኤ የቦርድ አባል ዶክተር ዳዊት መኮንን ናቸው።
በፖለቲካ ውስጥ እየተሳተፉ ያሉ የተለያዩ ተዋናዮች ከፍረጃ ከስ በስፍትጊያ እና ከሚና መጋጨትና መደባለቅ መስራት አለበት። የተለያዩ አክተሮች አሉ። ሮል ኮንፍሊክት ያለ፣ ሮል ኮንፊውዥን ያለ፣ ያንን ማጥራት መቻል አለ።
የአማራ ሕዝብ መሰረታዊ አጀንዳዎችና የትግል ስትራቴጂ ተግዳሮቶችና የመፍትሄ አቅጣጫዎች በሚል ርዕስ መነሻ ሀሳብ ቀርቦ ከተሳታፊዎች ጋር ውይይት እየተካሄደበት ይገኛል። ጉባኤውን ያዘጋጁት የአማራ ምሁራን መማክርት ጉባኤ፣ የአማራ ክልል ብልጽግና ፓርቲ፣ የአማራ ብሔራዊ ንቅናቄ አብን፣ የአማራ ብሔራዊ ራዕይ ግንባርና ሌሎች የህብረተሰብ ክፍሎች መሆናቸው ተገልጿል። ጉባኤው በነገው ዕለት ቀጥሎ እንደሚውል ከአስተባባሪዎች ገለጻ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ምስጋናውን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ ያስተዋወቅኩት የዕለቱ አብይ ርዕስ ተሰናድቶ ደርሶናል። ወደዚያ ነው የምናመራው። በአማራ ክልል ሰሜን ሸዋ ዞን ሞረትና ጅር ወረዳ በነዋሪ ከተማ ከሀያ ዓመት በላይ አገልግሎት ሲሰጥ በቆየ የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን አጥቶ ጥቃት መድረሱንና ሶስት ምዕመናንም መጎዳታቸውን የቤተ ክርስቲያኒቱ ፕሬዚዳንት መጋቢ ይልማ ዋቄ ለአሜሪካ ድምፅ ገልጠዋል። በጥቃቱም ቤተ እምነቱ ሙሉ ለሙሉ ተቃጥሏል ነው የተባለው። በተጨማሪም በዚሁ ከተማና በአካባቢው ለሚገኘው ማህበረሰብ የነጻ ሕክምና አገልግሎት ለመስጠት ወደ ስፍራው ተጉዞ የነበሩ የአገር ውስጥና የውጭ አገር ሕክምና ቡድኖች በሕክምና እቃቸው ላይ ጉዳት እንደደረሰባቸው የወረዳው አስተዳዳሪ ተናግረዋል። አያይዘውም በንብረት ላይ እንጂ በሰው ላይ አንድም የደረሰ አደጋ የለም ነው ያሉት። ለጥቃቱ መነሻ ምክንያቱ ምን እንደሆነና ጉዳቱን ያደረሱት አካላት ለይቶ ለሕግ ለማቅረብ የምርመራ ቡድን ተቋቁሞ በመጣራት ላይ ነው ሲሉም የወረዳው አስተዳዳሪ አቶ ተሾመ ተገኝ ለአሜሪካ ድምፅ ገልጠዋል። ጽዮን ግርማ ዝርዝሩን ይዛለች።
የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን ፕሬዝዳንት መጋቢ ይልማ ዋቄ በሞረትና ጅሩ ወረዳ ነዋሪ ከተማ በቤተ ክርስቲያናቸው ላይ ትላንት ደረሰ ያሉትን ጥቃት ለአሜሪካ ድምፅ በስልክ ሲያስረዱ ለጥቃት የተዘጋጁ ሰዎች በድንገት የቤተ ክርስቲያኑን ግቢ ወረሩት ይላሉ።
መጋቢት አንድ ቀን ከቀኑ 2012 ማለት ነው በእኛ አቆጣጠር በግምት ከቀኑ 11 ሰዓት የሚሆኑበት ጊዜ የተወሰኑ ሰዎች እንደ ቡድን እንደ ህዝብ ተከማችቶ በመወር ሙሉ ወንጌል ቤተ ክርስቲያን ግቢ ውስጥ በኃይል በመግባት በቤተ ክርስቲያን ውስጥ የነበሩ ሶስት ሰዎችን ደብድቦ ጎድቷቸዋል፣ ጉዳት አድርሶባቸዋል። እነዚህ እንግዲህ ሶስቱ ሰዎች የቤተ ክርስቲያናችን አካላት አሁን ለከፍተኛ ሕክምና ወደ ደብረ ብርሃን ሪፈራል ሆስፒታል ተልኮ በሕክምና ላይ ይገኛሉ። እነዚህ በቡድን ገብቶ በቤተ ክርስቲያኒቱ ውስጥ ያሉትን እነዚህ የተገኙትን አባሎቻችንን ከመደብደብ አልፈው ቤተ ክርስቲያኒቱ ሙሉ በሙሉ አቃጥለዋል። የአምልኮ ቤቱን ሙሉ በሙሉ አቃጥለዋል። በቤተ ክርስቲያኗ ውስጥ የነበሩትን ከቃጠሎ የተረፉት አንዳንድ ቁሳቁሶችንም ደግሞ ሀብቶች በዛሬው ዕለት መጋቢት ሁለት ማለት ነው ተመላልሰው ወስደዋል፣ ዘርፈዋል እና ተከፋፍለዋል። በዚህ ጊዜ እንግዲህ በቤተ ክርስቲያኒቱ ሌላ ግንባታ እየተጠቀ ነበረ። እነዚያን ግንባታዎችም አፍርሷል። ምእመኖቻችንን በየቦታው በየቤታቸው በፍርሃት ላይ ነው ያሉት፣ በጣም በከፍተኛ ጥረት ላይ እና በዚህ ወቅት ላይ እንግዲህ ከፍተኛ ጥቃት ሲያደርሱ በአካባቢ ያሉ ጸጥታ ኃይሎች ድርጊቱን ለማስቆም ምንም ያደረጉት ጥረት አልነበረም። ኃላፊነታቸውን አልተወጡም። ለአጥፊዎቹ ድጋፍ እና ከለላ በመሆን ይሄ ሁሉ ጥፋት እንደደረሰ በቅሬታ ያቀርባሉ። ስለዚህ ያለው ንብረት ሙሉ በሙሉ ነው የወደመው። ምናልባት እንደሰማሁት ከሆነ ከ1 ሚሊዮን ብር በላይ የሚገመት ንብረት ብቻ ወድሟል። ሰዎቹን በሕክምና ላይ ይገኛሉ ማለት ነው።
መጋቤ ይልማ፣ መነሻው ምንድን ነው ለደረሰው ጉዳት? አካባቢው ሰው ግጭት ነበረ? በእምነቱ ተከታዮች እና በአካባቢው ሰዎች መካከል ቀደም ሲል የደረሰ ግጭት ነበረ ወይስ ምንድን ነው መነሻ ምክንያቱ?
መነሻ ምክንያቱ በውል አሁን የታወቀ ነገር የለም። ግን ቤተክርስቲያኒቱ ከ20 ዓመት በላይ ነው እዛ የኖረችው። አዲስ አይደለች፣ በህብረተሰቡ ውስጥ ያለች ናት። በህብረተሰቡ ውስጥ በሰላም ስትንቀሳቀስ አስፈላጊውን ማህበራዊ መንፈሳዊ አገልግሎት ስትሰጥ የቆየች ናት። እንግዲህ በዚህ ጊዜ ከአዩሪ ንቅናቄ ጋር ይሁን ሰዎች እንዴት አድርጎ እንደገቡ እና በግን እንደሆኑ ነገሮች ከሆነ የተጣራ ነገር የለም። ነገር ግን እንደምንሰማው አንድ የህክምና ቡድን በአካባቢው ላይ ከእስራኤል የመጡ የህክምና ቡድኖች በጤና ጣቢያ ከኛ ቤተክርስቲያን ውጭ በአሁኑ ህክምና እርዳታ ሲሰጡ ነበር። እነሱንም እንደዚህ ጉዳት አደርሶባቸው ድንኳኖቻቸውን እንዳፈረሱ እንደዚህ አይነት ነገር ነው የምንሰማው። ቤተ ክርስቲያኒቱን እነሱ ምንም ግንኙነት የላቸውም። የእነዚህ እርዳታ ሰጪ ሐኪሞች የተባሉትም ከኛ ቤተ ክርስቲያን ጋር ምንም አይነት ግንኙነት የላቸውም። እነዚህ ሰዎች እንግዲህ ወይ ፕሮቴስታንት ሊሆኑ ይችላሉ ወይ ሌላ የጂውሽ ሃይማኖት ሊሆኑ ይችላሉ። ነገር ግን የእኛም ቤተ ክርስቲያን ለማቃጠል ከእነሱ ጋራ ምንም አይነት ግንኙነት የላቸውም። አንዳንዱ በቤተ ክርስቲያን ውስጥ እነሱ መጥቶ እንደዚህ ሲሰብኩ ምናምን የሚል ሀሰተኛ ወሬ እየተነዛ ነው ያለው። ሰዎቹ ሕክምና ሲሰጡ የነበሩት በጤና ጣቢያ ውስጥ ነው። ከአካባቢው ያገኘነው መረጃ የኛ ቤተ ክርስቲያን ከዛ ውጭ ነው። ሰዎቹ ግን ተደራጅተው መጥቶ በቡድን ሆኖ ያጠቁት ቤተ ክርስቲያኑ ለብቻው ነው ያጠቁት እንጂ ከዚህ ጋር የተገናኘ ነገር የለም። ምንም ይሄ ነው የሚባል የተደረሰበት ነገር የለም። ምክንያቶቻችን ሁሉ በፍርሃት ከፍተኛ ውጥረት ነው። ሌሎቹ እየዛቱባቸው የሚገኝበት ሁኔታ ነው። ቤታቸው ዘግቶ ነው ያሉትና ምክንያቱ ይሄ ነው የሚል የተጨበጠ ነገር በዚህ ጊዜ አላገኘንም።
መጋቤ ይልማ እንዳሉትና ከሌላ የአካባቢው ነዋሪ ጠይቀን ባገኘነው መረጃ በአካባቢው የነጻ የሕክምና አገልግሎት ሊሰጥ የሄደ የሕክምና ቡድን በጤና ጣቢያው ለ3 ቀናት የሕክምና አገልግሎት ሲሰጥ ቆይቷል። ለዚህ የሕክምና አገልግሎት የሚውል ድንኳን በመትከልም አገልግሎት ሲሰጥ ነበር። ነገር ግን ባልተፈቀደ ቦታ የሃይማኖት ስብከት በድንኳን ውስጥ ተካሂዷል ያሉ የሌላ እምነት ተከታዮች በደቦ ጥቃት ማድረሳቸውንና ድንኳኑን ማፈራረሳቸውን ነው። መጋቤ ይልማ የሚሉት ለጥቃት አድራሾቹ ቁጣ መነሻ ምክንያቱ ይህ ቢሆን እንኳን በህክምና ቡድኑና በቤተ ክርስቲያኒቱ መካከል ምንም ግንኙነት የለም ነው። በጉዳዩ ላይ ማብራሪያ እንዲሰጡን የወረዳውን አስተዳዳሪ አቶ ተሾመ ተገኝን ጠይቀን ነበር። ከዚሁ ጉዳይ ጋር በተያያዘ ከተዋቀረ አጣሪ ቡድን ኮሚቴ ጋር ስብሰባ ላይ መሆናቸውን ገልጸው መረጃ በሚገባ ከመጣራቱ በፊት ዝርዝር ጉዳይ ለመናገር ፈቃደኛ ሳይሆኑ ቀርተዋል። ነገር ግን በግርድፉ ከሰጡን መረጃ የደቦ ጥቃቱ ሲነሳ በከተማው እንደነበሩና መነሻው ምን እንደሆነ በማይታወቅ ሁኔታ ሴት፣ ወንድ፣ ወጣት፣ አዛውንት ሳይል የከተማው ነዋሪ ሆ ብሎ መነሳቱን ተናግረዋል። በወቅቱም ለማረጋጋት ከፍተኛ ስራ እንደተሰራ ጠቁመዋል። በንብረት ላይም ጉዳት መድረሱን፣ የሕክምና ቡድኑ የተከለው ድንኳንም መፈራረሱን ገልጸዋል።
የፕሮቴስታንት ቤተክርስቲያን ብቻ ሳይሆን የጠፋው ካምፕ ተብሎ ተደርጎ የተሰራውን ጊዜያዊ ማደሪያ ድንኳን እና ምሸዶች ጭምር መቀዳደርና ማቃጠል ሁኔታዎች አሉ። እሱ ብቻ ላይ አይደለም እርምጃ የተወሰደ፣ ሌሎችም ላይ እንደዚሁ በግፊት ገብቶ እርምጃ ለመውሰድ ጥረት ማድረግ ነበር። የጸጥታ ኃይሉም የመሳሰለውን እንደዚህ ጠንከር ብሎ እንቅስቃሴ ማድረግ ሲጀምር ነው መቆም የጀመረው እና ዛሬም ላይ የተወሰኑ ሙከራዎች ነበሩ። ጠዋት ላይ የጸጥታ ተቋሙ ጠንከር ብሎ እንቅስቃሴ ሲያደርግ ነው ጉዳዩ እንዲረግብና እንዲቆም የተደረገውና
የሕክምና ቡድኑ የአንድ እምነት ተከታይ አይደለም ይላሉ።
እኛ የፕሮቴስታንትም አሉ ኦርቶዶክስም አሉ ውስጣቸው ሕክምናውን የሚሰጡ ማለት ነው። አጣርተናል። የሕክምና ቡድን ነው ሕክምናውን የሚሰጠው። ይሄ ደግሞ የተውጣጣ ነው። የውጭ ዜጎች ያሉበት፣ የሀገር ውስጥ ዜጎች ያሉበት የተውጣጣ ቡድን ፕሮቴስታንትም አለበት ኦርቶዶክስም አሉበት። ያ አይነት ነገር ነው ያለው። እንግዲህ ከአንድ ጫፍ ሃይማኖቱን ፕሮቴስታንትን ለመጉዳት ነው ተብሎ ዝግጅት ያለ መረጃ እንዳነሰክ ሚያም አይነት ነገር ስላልነ ምርመራ ቡድኑ ካጣራና ወነታ የሆነ መረጃ ካገኘም በኋላ ወነታውን እንደምንሰጥ ጥሩ ነው።
ለስንት ቀን ሰጥቷል ይሄ ህክምና አገልግሎት? ለስንት ቀን ቆይቷል ከተማ ውስጥ?
በእኛ አቆጣጠር በኢትዮጵያ አቆጣጠር በ26/2012 ተጀመረ እስከ 2012 ለሶስት ቀን ያክል ተከታታይ ቆይቷል።
ምን አይነት ህክምና ነበር የሚሰጠው?
የጠቅላላ ህክምና አገልግሎት ነው የሚሰጡት። በተለይ ከአንገት በላይ የጥርስ ህክምና፣ ጥርስን የማጠብ፣ ጥርስን የመሙላት፣ ጥርስን የመንቀል፣ አይን የዲቲ ሰርጀሪ ስራ ነው የሚሰሩት። ሌሎችም ህክምና አገልግሎቶችም ጭምር ይሰጣሉ። የመነጽር በተለያዩ ደረጃ ያሉ የመነጽር ስጦታ አገልግሎትም ጭምር ነው ሲሰጥ የነበረው። ሌሎችም አገልግሎት ይሰጣሉ። ለምሳሌ የማህፀን ህክምና፣ የወሊድ አገልግሎትም ጭምር፣ ሌሎችም ጭምር ይሰጣሉ።
ስንት ነበሩ ቁጥራቸው? የህክምና ቡድኑ
ከውጭ የመጡ ዜጎች አሜሪካውያንና እስራኤላውያን የሚሆኑት 17 ናቸው። በኢትዮጵያ ዜጎች የሆኑት እነሱም በውል ቁጥሩም ከመቶ በላይ ይሆናሉ። ቁጥሩን በውል ማስቀመጥ አልችልም። አሁን
የተጎዳ በሰው ደረጃ የተጎዳ ሰው አለ?
የሰው ህይወትም የጠፋ ነገር የለም። በአካል ጉዳትም የደረሰ ነገር ምንም ነገር የለም። የሰው ጨርቅ ምንም የተነካ ነገር የለም። አይደለም ሰው አካል ስጋ ላይ ያረፈ ነገር ይቅርና
ሶስት ሰዎች ተጎድተው ሆስፒታል ተኝተዋል ብለውን ነበረ መጋቤ።
ከውሸትም በላይ ውሸት መረጃ ነው።
በአጠቃላይ የህዝቡ ቁጣ እንዲቀሰቀስ ያደረገው ገፊ ምክንያት ምንድን ነው የሚሉትንና አጠቃላይ ሁኔታውን የሚተነትን መረጃ አጠናክረን ስንጨርስ ሙሉ መረጃ እንሰጣለን ብለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው አመሰግናለሁ። አድማጮች፣ አሁን ደግሞ ወደ ተከታዩ ዜና ስናልፍ ሁለት ጋዜጠኞቼ ታስረውብኛል ሲል የኦሮሚያ ኒውስ ኔትወርክ በእንግሊዝኛው ምህጻረ ቃል ኦኤንኤን አመለከተ። ታሰሩ የተባሉት ጋዜጠኞች ደሱ ዱላና ዋቆን ወሉ መሆናቸውን የቴሌቪዥን ጣቢያው ዋና ዲሬክተር አቶ ሶርሳ ደበላ ተናግረዋል። የኦሮሚያ መንግስት በበኩሉ ጋዜጠኞቹ የታሰሩት ከሙያዊ ስራቸው ጋር በተዛመደ ጉዳይ ሳይሆን ጥፋት በመፈጸማቸው ወይም በመፈጸም ተጠርጥረው ነው ይላል። ፀሐይ ዳምጠው ዝርዝሩን ይዛለች።
ደሱ ዱላና ዋቆኖሌ የጣቢያ ጋዜጠኞች ባለፈው ቅዳሜ ማለትም የካቲት 28 2012 ዓ.ም በቡራዩ ከተማ ፖሊስ ጣቢያ የታሰረ ሰው ለመጠየቅ ሄዶ እንደታሰሩ ነው የኦሮሚያ ኒውስ ኔትወርክ ዋና ዳይሬክተር አቶ ሶርሳ ደበላ ለአሜሪካ ድምጽ ገለጹት። ጋዜጠኞቹ ትናንትና ፍርድ ቤት ቀርበው የ14 ቀን የጊዜ ቀጠሮ ተጠይቆባቸዋል ብሏል አቶ ሶርሳም። ጋዜጠኞቹ በምን ምክንያት እንደታሰሩ ለማጣራት የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ጋር ደውለን ተከታዩ መልስ ሰጥቷል።
ጋዜጠኛ በመሆናቸው ብቻ የታሰሩ ሰዎች እኔ እስከማውቀው ድረስ የለም። ፖሊስ አጣርቶ ጉዳዩን በወቅቱን ጠብቆ ግልጽ የሚያደርገው እንዳለ ሆኖ የተያዙት በተፈጸመ ወንጀል ተጠርጥረው እጃቸው አለበት ወይንም ደግሞ ከለላ ሰጥቷል ወይ ደግሞ አስተባብረዋል ተብለው ተጠረጠሩት ናቸው እስካሁን እየተያዙ ያሉት እንጂ በሙያቸው ብቻ እንዳልተያዙ ነው ያለን መረጃ የሚያሳየው። ሙያቸውን ተጠቅመው ወንጀል ሰርተው ከሆነም ደግሞ ያኔ ተጣርቶ ሲወጣ ለሁሉም ግልጽ የምናደርግ ይሆናል ማለት ነው።
አቶ ጌታቸው አክለውም ጋዜጠኞቹ በፖሊስ የተያዙት በወንጀል ተጠርጥረው ሲፈለጉ እንደነበርና እንደ አጋጣሚ ፖሊስ ጣቢያ ሲገኙ ተይዞ በተጠረጠሩበት ወንጀል ምርመራ እየተካሄደባቸው መሆኑን ነው የገለጹት ኃላፊው።
ተፈላጊ እስከሆኑና መያዝ አለባቸው እስከተባለበት ጊዜ ድረስ የት እንዲያዙ የህግ ጥሰት አለበት ብዬ አልወስድም። ይህንም በዚህ ደረጃ መውሰዱ ጠቃሚ ነው ብዬ ነው የማስበው። ስለዚህ የህግ በላይነት የማስከበር ጉዳይ በትኩረት እየተሰራበት ያለበት ሁኔታ መኖሩን ነው ማንሳት የሚበላ።
መንግስት በክልሉ ሰላም እንዲሰፍን የህግ የበላይነት ላይ ትኩረት ሰጥቶ እየሰራ ነው ያሉት ኃላፊው፣ ይህ እርምጃም የዚሁ ተግባር አካል ነው ሲሉ ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽት 3 ሰዓት ከ34 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ዝግጅት ነው የምንወስዳችሁ። የኮሮና ቫይረስ ዜና ነው። የኮሮና ቫይረስን መዛመት ዓለም አቀፍ ቅኝት ይመለከታል። በጣሊያን ጎዳናዎች ተራቁተዋል። መንግስቷ ለአውሮፓ በብርታቱ ቀዳሚ የሆነው የኮሮና ቫይረስ ወረርሽኝ የጥድፊያ መዛመት እንዲገታ የጣሊያን መንግስት በመላው አገሪቱ የሰዎችን ከቦታ ወደ ቦታ መንቀሳቀስ ወይም እንቅስቃሴ ገድቧል። ሊባኖስ የመጀመሪያዋን የኮሮና ቫይረስ ተጋላጭ ዘግባለች። በሌላ በኩል በካናሪ ደሴቶች የሚገኙ ሆቴሎች እንግዶች ከዚህ ቀደም በአካባቢው ላይ ተጥሎ የነበረውንና ለሁለት ሳምንታት ያህል የዘለቀውን የሰዎች እንቅስቃሴ ግደባ ወይም እቀባ ማብቃት በደስታ እያከበሩ ነው። የአሜሪካ ድምጿ ማርያማ ዲያሎ ተከታዩን አጠናቅራለች። ሰለሞን አባቴ ያቀርበዋል።
መላይቱ ኢጣሊያ እስከ ያዝነው ወር መጨረሻ ለእንቅስቃሴዎች ዝግ እንድትሆን ጠቅላይ ሚኒስትሯ ካዘዙ ወዲህ ጣሊያናውያንና ኢጣሊያ ውስጥ የሚኖሩ ሁሉ አስቤዛቸውን ከየሱቅና ከየገበያው ላይ ጠራርገው አንስተዋል።
አሁን ወደ ቢሮ እየሄድኩ ነው። በኋላ ግን ወደ ቤቴ ተመልሼ ሥራዬን ከዚያው ነው የማከናውነው። ሀገራችን ያለችበትን የአጣዳፊ ጊዜ ሁኔታ ግምት ውስጥ በማስገባት እርምጃው ትክክለኛ፣ ሕገ መንግሥታዊም ይመስለኛል።
የሮማ ነዋሪ ፍራንቼስኮ አኔሎ ናቸው። ሚርኮ ሚያየሪ ደግሞ ኮቪድ-19 አበርትቶ የመታት የሚላን ነዋሪ ናቸው።
ባለሥልጣናቱ ሱቆቹን ሁሉ መዝጋት አለባቸው፣ ካለበለዚያ ግን ሰው እንዲወጣ፣ እንዲንሸራሸር፣ እዚህም እዚያም እየተሰባሰበ እንዲገናኝ ስታደርገው ትርጉም አይኖረውም።
ጠቅላይ ሚኒስትሩ ጁሴፔ ኮንቴ ያወጁት የእንቅስቃሴ ክልከላ ወደ ሥራ መሄድን፣ የጤናና የአጣዳፊ ጊዜ እርዳታ ፍለጋ ወዲያ ወዲህ ማለትን አያካትትም። እንግዲህ ኢጣሊያ በዚህ ሁኔታ ከወደቀባት ፈተና ጋር እየታገለችና ሸክሙን እየለመደችው ባለችበት ሁኔታ ሊባኖሳውያን መባነን አለባቸው። ለአዲስ አይነት ሕይወት እየተዘጋጁ ነው። ለኮሮና ቫይረስ የተጋለጡ 40 ሰዎች እንዳሏት ያረጋገጠችው ሊባኖስ ቤይሩት ላይ ትናንት አንድ ሰው በኮቪድ-19 ሞቶባታል። ኦሳማ የቤይሩት ሰው ናቸው።
መኪናዬ ውስጥ ሁል ጊዜ የሚረጭ የአልኮል ብልቃጥ አለኝ። ሰው ከመጨበጤ በፊት እጆቼ ላይ የረጨው አብስበታለሁ። ከሰው ጋር ላለመቀላቀል በተቻለ መጠን እጥራለሁ።
የሚገርመው ግን ኮሮና ቫይረስ የሚባል ነገር አለ ብለው የማያምኑ ሰዎች የመኖራቸው ነገር ነው። ራሚ አንዱ ናቸው። እዚያችሁ ሊባኖስ ውስጥ
ከልክ በላይ እየተጋነነ ነው። ምናልባት ይህንን አራግበው አንድ ሊሸጡ የሚፈልጉት ሸቀጥ ወይንም ሊያጠፉት የሚያስቡት ኢኮኖሚ ወይም ሀገር ያለ ይመስለኛል።
በሌላ በኩል ግን በሰሜን አፍሪካ የስፓኝ ግዛት የሆኑት ካናሪ ደሴቶች ውስጥ በሚገኘው ቴኔሪፌ ሆቴል ላይ ተጥሎ የነበረው ሙሉ እገዳና መነጠል በመነሳቱ የሆቴሉ እንግዶችና ሠራተኞች ደስታቸውን በፈንጠዝያ ሲገልጹ ተስተውለዋል። የካናሪ የአደጋና የአጣዳፊ ጊዜ አገልግሎቶች ሠራተኛዋ ማርሴላ ፖስካ ማይና
የሆቴሉን ክፍሎች በልዩ ሁኔታ አጽድተናቸዋል። ተውሳኮችን ሁሉ ለማስወገድ ልዩ ችሎታና ዝግጅት ያለው ኩባንያ አምጥተናል። ከጥቂት ቀናት በኋላ ሆቴሉ ውስጥ አዳዲስ እንግዶች ይገባሉ።
ሰው ወደ ሆቴሉ እንዳይገባም ሆነ ከሆቴሉ እንዳይወጣ የተደረገው ከሁለት ሳምንታት በፊት እዚያው ቴኔሪፌ ሆቴል ውስጥ አርፈው የነበሩ አንድ ጣሊያን ሐኪም ሲመረመሩ ለኮሮና ቫይረስ መጋለጣቸው መረጋገጡን ተከትሎ ነበር። ሌላው የተስፋ ጭላንጭል የፈነጠቀ ዜና ከትናንት በስቲያ ሰኞ በአስደንጋጭ ሁኔታ የወደቀው የዓለም አክሲዮን ገበያ ትናንት መጠነኛ ማንሰራራት ማሳየቱ ነበር። ሜናኮር የሚባል የተባበሩት አረብ ኤሚሬቶች የገንዘብ ኩባንያ ዋና ሥራ አስፈጻሚ ፋትሂ ቤንግሪራ
የዛሬውን የገበያውን መልሶ ማንሰራራት በተመለከተ ሁልጊዜም ቢሆን እንደዚህ በገዘፈ መልኩ የአክሲዮን ሽያጭና የዋጋ ማሽቆልቆል ሲከሰት ዋጋው መልሶ እንደሚያገግም የሚጠበቅ ነው። በዚህኛው አጋጣሚ የሽያጭ ዋጋ እንዲወድቅ ያደረጉት ስጋቶች አልተወገዱም፣ እንዳሉ ናቸው። ብዙ ንዋይ አፍሳሾች የአክሲዮኖች ዋጋ ማሽቆልቆሉን ተጠቅመውበታል። ብዙ አክሲዮን በአነስተኛ ዋጋ ለመግዛት እድል አግኝተዋል።
የኢኮኖሚ ውድቀት ይከተላል በሚል ስጋት ምክንያት ረክሶ የነበረው የነዳጅ ዋጋ በመጠኑ አንሰራርቷል።
ሰለሞንን ለዘገባው አመሰግናለሁ። ከዓለም አቀፍ ጉዳይ ዘገባ ወደ አገር አቀፍ እንመለሳለን። በአፋርና ኦሮሚያ ተጎራባች ቀበሌዎች መካከል በተቀሰቀሰ ግጭት ለጊዜው ቁጥራቸው በውል ያልተረጋገጡ ሰዎች መገደላቸው ተገለጠ። የግጭቱ መንስኤ የግጦሽ መሬትና ውሃ ነው ቢባልም ሆን ተብሎ ለጥቃት የተዘጋጁ ልዩ ኃይሎች ናቸው ግጭቱን የቀሰቀሱት የሚል ወቀሳም ይቀርባል ይለናል አዲስ ቸኮል ነው ያጠናቀረው። በአሁኑ ሰዓት የመከላከያ ሰራዊት መሀል ገብቶ ሰላም የማስከበር ስራ መያዙንም ጠቅሷል። ነው
የአፋርና ኦሮሚያ አጎራባች በሆኑት በአዋሽና ቦርደድ አካባቢ በተከሰተ ግጭት ቁጥራቸው በውል ያልታወቀ ሰዎች መገደላቸውና መቁሰላቸው ተነግሯል። በኦሮሚያ በኩል የምዕራብ ሐረርጌ ዞን የቁምቢ ቦርደድ ወረዳ አስተዳዳሪ አቶ ሙሳ ዩሱፍ 10 ሰዎች ተገድለው 7 ሰዎች ቆስለዋል ብለዋል። የምዕራብ ሐረርጌ ዞን ጤና ጽሕፈት ቤት ኃላፊ አቶ አህመድ ማህመድ በበኩላቸው የሞቱና የቆሰሉ የክልሉ ነዋሪዎች ወደ አሰቦት ሆስፒታል መግባታቸውን ከመስማታቸው በስተቀር ትክክለኛውን አሃዝ ሊያገኙ እንዳልቻሉ ገልጸዋል። የአፋር ክልል በበኩሉ 1 ሰው ሞቶ 10 ሰው ቆስሎብኛል ብሏል። የዛሬ 6 ወር ገደማ ተመሳሳይ ግጭት በአካባቢው ተከስቶ የነበረ ሲሆን ስለ ግጭቱ መነሻ የአፋር ክልሉ ነዋሪ አቶ ከዲር አህመድ የሚናገረው አለ።
ያው እንደተለመደው የግጦሽ መሬት ይባላል። የኦሮሞ ማህበረሰብ በድርቅ ጊዜ ለግጦሽ እዛ አካባቢ ላይ መጥቶ ነበረ እና ከዛ ከድርቅ በኋላ ግን አካባቢ ላይ ያለው የአፋር ማህበረሰብ ድርቅ ጊዜ ያው የታወቀ ነው። በኢትዮጵያ ውስጥ ማንኛውም ሰው ከቦታ ቦታ አርብቶ አደር እንደመሆን መጠን ያው ወደ ግጦሽ ያለበት የተዘዋዋሩ እንደሚኖሩ ከዛ በኋላ ኦሮሚያ አካባቢ ዝናብ ስላለ አሁን ወደ ቦታቸው ተመለሱ ሲባል እዛ የኦሮሞ ማህበረሰብ እዛ ስፍሮ ስለቀረ ያጋኛል ጥያቄ ነው ጠብ መነሻ።
የቁምቢ ቦርደዴ ወረዳ አስተዳዳሪው አቶ ሙሳ ዩሱፍ ግን በዚህ አይስማሙም። የግጦሽ የመጠጧ ምናምን እሱ ብቻ አይደለም ምክንያቱ
ውሸት ነው። ውሸት ነው። ቀጥታ የታጠቁ ሀይላቸው ከባደሮ ልለብሬን ቀጥታ 5 ኪሎ ሜትር ነው ሰፈር ውስጥ ገብቶ 12 ሰዓት ተሰፈር በየቦታ የያዙ ምንም ከከብት ምናምን የለ እኮ ምንም የታጠቀ ሀይል ብቻ ነው 12 ሰዓት ከብቶ ሰፍቶ ነው እንደዚህ ያደረጉት። ግጭት ራሱ እጅ ያለበት አማራ ናቸው፣ የአፈር አማራ ናቸው። እኛ ሰው ብዙ ልዩ ነው በቃ ቀጥታ ልዩ ያፈረቻ አይደለም ንብረት ብዙ ወድሟል። በቃ ንብረት በቃ 2 ሚሊዮን የጠጋ በላይ ነው ንብረት ብዙ ንብረት በቃ ወዲያል። ፕሮጀክቶች፣ መጋዚኖች ሁሉም ላፍታ ተሰርቦ በቃ ተቃጥሏል። ብዙ በቃ ብዙ ንብረት ወድሟል።
የአፋር ክልል ጸጥታ ቢሮ ኃላፊ አቶ አህመድ ሱልጣን ግጭቱ የዋና ግጦሽ ነው ይላሉ። ሆኖም ሌሎች ግጭት አባባሽ ሁኔታዎች ሊኖሩ ይችላሉ የሚል ግምትም አላቸው።
እኛ ጉዳት ነው የደረሰው። አሁን ግን በሁለቱ ህዝቦች መካከል ተከስቶ የነበረው ግጭት መከላከያ ሰራዊት መሀል እንዲገባ አድርገን አመራሮቹን ልከን ለጊዜው የቆመበት ሁኔታ ነው ያለው።
ግጭቱ የት አካባቢ ነው የተነሳው እና ምክንያቱስ ምንድን ነው?
ምክንያቱ ከዚህ በፊትም ያው በግጦሽ የሚደረግ ግጭት ነው። እዛ አካባቢ ውሃ አለ፣ የኦሮሚያም አርብቶ አደሮች አሉ፣ የእኛም አርብቶ አደሮች አሉ። በዛ ምክንያት ነው የተፈጠረው። አሁን ግን ያቱም ክልል አመራር ተገናኝተን ውይይት ላይ ናቸው። መከላከያ ሰራዊትን መሀል ገብቷል። አሁን ከደረሰበት ቦታ ላይ እንዳይሰፋ ያው ጥረት እያደረግን ነው። ብዙ ምክንያቶች አሉ። እንግዲህ የሁለቱ ህዝቦች አንድ ላይ ከዚህ በፊት አብረው ይኖሩ ነበረ፣ ምንም ችግር አልነበረም። አሁን ግን የተለያዩ አካላት መሀል ገብተው የሚያደርጉት ነገር ይኖራል። ግን በዋናነት መራሩ ተገናኝቶ ቀርቦ ተወያይቶ ችግሩን እንዲፈታ አሁን አቅጣጫ ሰጥተን ውይይት ጀምረዋል። ያው ጥሩ ውጤት ይኖረዋል ብለን እናስባለን።
እነኚህ ጣልቃ ሊገቡ ይችላሉ ያሏቸው አካላት እነማን ሊሆኑ ይችላሉ?
አሁን ለጊዜው ጥናት ላይ ያለ ጉዳይ ስለሆነ አሁን ስም ለመጥራት ቢያስቸግረንም እንግዲህ እሱን በጥናት ላይ ተመርኩዘን የምናየው ጉዳይ ሆነው አሁን ለጊዜው በሁለቱም በኩል ከፍተኛ ጉዳት ደርሷል። ይሄ ጉዳት እንግዲህ እየሰፋ እንዳይሄድ ያው እንደ አመራር ማድረግ ያለብንን መከላከያ ሰራዊት እና ፌዴራል ፖሊስ ጋር ሆነ እየሰራን እንገኛለን።
ከኦሮሚያ ጸጥታ ቢሮ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ተጨማሪ መረጃዎች እንዳገኘን እናቀርባለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ዘገባው አመሰግናለሁ። ከኦሮሚያ ብሔራዊ ክልላዊ መንግስት የተሰጠ መግለጫ ከአፋን ኦሮሞ ክፍላችን ደርሶናል። ትላንት በታጠቁ ኃይሎች በምዕራብ ሐረርጌ ቁምቢ ወረዳ ቦርደዴ ከተማና በአፋር አዋሳኝ አካባቢ በንጹሐን ሰዎች ላይ በደረሰው ጥቃት የክልሉ መንግስት ማዘኑንና ይህንኑ ድርጊት የፈጸሙ ቡድኖች ያላቸውን ለዘመናት አብሮ የኖረው የአካባቢውን ህዝብ ለማቃቃርና ትስስራቸውን ለማሻከር እንዲሁም ስልጣን በአቋራጭ መንገድ ለመያዝ የሚደረግ ተግባር ነው ሲል የክልሉ መንግስት አውጥቷል። አክሎም ጥፋተኞችን አድኖ ለህግ ለማቅረብ ጠንክሮ እንደሚሰራ አስታውቋል። አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ዲሞክራሲ በተግባር አሁን ሳምንታዊ ዲሞክራሲ በተግባር ነው። ኢትዮጵያ ለሀገራዊ ምርጫ እየተዘጋጀች ነው። ይህ ምርጫ በሚሊዮኖች ለሚቆጠሩ ኢትዮጵያውያን አካል ጉዳተኞች የተመቸ እንዲሆን ለማድረግ የኢትዮጵያ አካል ጉዳተኞች ብሔራዊ ማህበራት ፌዴሬሽን ከኢትዮጵያ ምርጫ ቦርድ ጋር የትብብር ስራ ጀምረዋል ይላል። ያለፉት ምርጫዎች ለአካል ጉዳተኛ መራጮች የተውትን አስቸጋሪነት ደጋግሞ የሚያነሱት የፌዴሬሽኑ ፕሬዚዳንት ወይዘሮ ምህረት ንጉሴ የዘንድሮ ምርጫ ከእንግልት የጸዳ እንዲሆን በምርጫ ሕግ ረቂቅ ውስጥ ሳይቀር የአካል ጉዳተኞችን ፍላጎት እንዲካተት መሞከሩን ለሀብታሙ ስዩም ገልጠውለታል። ሙሉ ዘገባው ቀጥሎ ይቀርባል።
የዓለም ባንክና የዓለም ጤና ድርጅት የዛሬ 10 ዓመት ገደማ ይፋ ያደረጉት የጋራ ጥናት ኢትዮጵያ ውስጥ 15 ሚሊዮን አካል ጉዳተኞች እንደሚኖሩ ይናገራል። በዘመኑ ከነበረው ኢትዮጵያ ሕዝብ ቁጥር 17.6 በመቶውን የሚወክል ነው። በተከታታይ ዓመታት በተፈጠሩ ዘርፈ ብዙ ክስተቶች ምክንያት ይሄ ቁጥር ሳያሻቅብ እንደማይቀር የሚያነሱት የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን የቦርድ ፕሬዚዳንት ወይዘሮ ምህረት ንጉሴ ኢትዮጵያ ባስተናገደቻቸው ሀገራዊ ምርጫዎች ወቅት አካል ጉዳተኞች ፈታኝ ጊዜያትን እንዳሳለፉ ያስታውሳሉ።
ለምሳሌ አይነ ስውራት ከዛሬ ድረስ ኢትዮጵያ ውስጥ ምንም አይነት ምርጫ ሲካሄድ በብሬል የመምረጫ ካርድ አይዘጋጅም ወይም ስለዚህ በዛ ምክንያት ብሬል ባለመኖሩ ምክንያት የግድ ሰው ይዘው ይገባሉ። የራሳቸውን ሰው ይዘው እንዲገቡ የማይፈቀድበት ጊዜ አለ። የራሳቸው ሰው ያልሆነ ሰው ደግሞ የፈለገውን እንዲመርጡ ያስገድዳቸዋል ማለት ነው። ምን እንደመረጡ እንኳን የማያውቁበት የሚያጋጥምበት ጊዜ አለ ማለት ነው። መስማቸው ምልክት ቋንቋ ስለማይኖር የሚኖሩ የፖለቲካል ክርክሮች፣ ፓርቲዎች አቋም፣ ፖሊሲ የመሳሰሉት ላይ መረጃዎች በአግባቡ ያለመድረስ ይህን እንደ አንድ ነገር የሚታይ ነው።
በአንዳንድ ሁኔታዎች አካል ጉዳተኞች የሚጠቀሟቸውን መግባቢያ ቋንቋዎች በቅጡ ባለመገንዘብ ምክንያት መጥፎ ዕጣ የደረሰባቸውም ነበሩ።
አንዳንድ ጊዜ ደግሞ ምርጫ ላይ ይጠቀሟቸው የአርማዎች የፖለቲካ ፓርቲዎች የሚጠቀሟቸው አርማዎች ከእነሱ ጋር የዕለት ተዕለት እንቅስቃሴዎቻቸው ላይ የሚጠቀሟቸው የምልክት ቋንቋ ለምሳሌ በእጅ ጣቶች ከሆነ የተቀመጡት የፖለቲካ ፓርቲዎች አርማ ከምልክት ቋንቋ ጋር የተመሳሰለ ሊሆን ይችላል። ስለዚህ የሚያጋጥሙ ተግዳሮቶች ይኖራል። ለምሳሌ የባለፈውን ምርጫ ብናስታውስ የቅንጅት አርማ የነበረው ለምልክት ቋንቋ ደግሞ አንድ ትርጓሜ የነበረው አርማ ነበር፣ የፓርቲው አርማ። በዛ ምክንያት ብዙ መስዋዕት የከፈሉ ወገኖቻችን 97 ምርጫ በተፈጠረው ግርግሮች የተጎዱበት እነሱ ቋንቋቸው ሆነ ሲጠቀሙበት ያንን አርማ ከዛ ከአርማው ጋር ከፖለቲካው አርማ ጋር በማመሳሰል ትልቅ ተግዳሮት ያጋጠመበት ሁኔታ አለ ማለት ነው። የምርጫ ጣቢያዎች ደግሞ ከአካል ጉዳተኞች አንጻር የምርጫ ጣቢያዎች በተለይ ዊልቸር ተጠቃሚዎች ለምን እንቅስቃሴ ጉዳታቸው ከበድ ያሉ በልባቸው መንቀሳቀስ የማይችሉ አካል ጉዳተኞች ደግሞ የምርጫ ጣቢያዎች ባልተመቹ ቦታዎች ያጋጥማሉ ብዙ ጊዜ። በተለይ ከከተማ ውጪ ሲሆን ደግሞ በተባባሰ ሁኔታ በረበት ሁኔታ ነበር።
እነዚህና መሰል ችግሮች ዳግም ተፈጥረው በርካታ ቁጥር ያላቸው የኢትዮጵያ አካል ጉዳተኞች በሀገራቸው እጣ ፋንታ ላይ የመወሰን መብታቸው እንዳይገደብ ፌዴሬሽኑና የኢትዮጵያ ምርጫ ቦርድ ከሰሞኑ ውይይት ላይ ነበሩ።
አካል ጉዳተኞች ማለት ምን ማለት ነው? በየአካል ጉዳቱ ምን ያስፈልገናል? ምርጫ ላይ እንደሚሳተፉ አካል ጉዳተኞች ምን መደረግ ይገባዋል? ምን መብት ሳለን? ለምሳሌ የአካል ጉዳተኞች መብት ኮንቬንሽን አንቀጽ 29 የሚለውንም እንደዚሁ ምን ምን ማሟላት አለባቸው አካል ጉዳተኛ ለምርጫ ውስጥ ለማሳተፍ መራጭ በመሆን ብቻ ሳይሆን ተመራጭ በመሆን ምን ያስፈልገናል የሚለውን ሁሉ ፍላጎት ዳሰሳ ማድረግ የሚችል ግንዛቤ ነው መስጠት የሞከር ነው። በጣም ነው ትልቅ አስተዋጽኦ እንዳለው ነው የነገሩ።
በአመታት ውስጥ የተከሰቱ ችግሮችን መማሪያ በማድረግ ቀጣዩ ምርጫ ለአካል ጉዳተኞችም የተመቸ እንዲሆን ያለመው ፌዴሬሽኑ አዲስ የምርጫ ሕግ ከመውጣቱ በፊት ቢጨመሩ ያላቸውን ሀሳቦች በረቂቅነቱ ወቅት ማቅረቡን ወይዘሮ ምህረት ይናገራሉ።
አዋጁን ቀድመን እንድንወያይበትም ተሰጥቶን ነበረ። እንዲሁም ደግሞ የማሻሻያ ሀሳቦችም ካሉን እሱንም እንድናካትት እድሉ ነበረን። ስለዚህ የተለያዩ ማስተካከያዎችን እንዲገቡ አድርገናል። ለምሳሌ ረዳቶችን ማዘጋጀት፣ ረዳቶች ይዘው ለማይመጡ አካል ጉዳተኞች ረዳቶች ምርጫ ጣቢያ አካባቢ እንዲኖሩ፣ ረዳቶቻቸውን ይዘው ሲመጡ አካል ጉዳተኞች ረዳት ይዞ መምጣት አንዱ መብት እንደሆነና አከብረቱን ቻለም አቀፍ ያከብረቱን መስ ኮንቬንሽን ላይ የተቀመጠ መሆኑን አስረዳል። ያንን ተግባራዊ እንዲያደርጉ በምርጫ ፕሮሰስ ውስጥ እንዲካተት የማድረግ ስራ ሰርተናል። እዚህ አዋጅ ውስጥም እሱ በግልጽ ተቀምጧል። ስለዚህ አይነት ፕሮግራም አሁን ረዳቶቻቸውን ይዘው ገብተው የሚፈልጉትን ፓርቲ መምረጥ የሚችሉበት ሁኔታ ተመቻችቷል። የምርጫ ጣቢያዎች በምልክት ቋንቋ ሲሆን ሲሆን በምልክት ቋንቋ አቬላብሊቲ እንዲኖርና መረጃ ማግኘት እንዲቻል ሳይሆን ሳይሆን ግን ጥሩ የሆኑ ሳይኔጆች እንዲኖሩና አብሽት እንዲካተቱ አድርገናል። ሌላው ለሴቶች የነበረው የአፈርማቲቭ አክሽን በየፓርቲ ውስጥ ሴት እጩዎችን የማካተት አፈርማቲቭ አክሽን ነበረ መጀመሪያ። ከዛ ደግሞ እኛ ከተወያየን በኋላ አካል ጉዳተኞችን በዚህ አፈርማቲቭ አክሽን ተጠቃሚ ለማድረግ በማሰብ እነዚህ ሁኔታዎች የአካል ጉዳተኞችን በእጩ ቁጥራቸው ውስጥ እንዲያስገቡ በአባልነት ማስገባት ጥሩ ጥቅም እንዲኖረው በማድረግ ልክ ሴቶችን እንዳሳተፈው ሁሉ ለአካል ጉዳተኞችም ክፍተት አዋጅ እንዲሆን ማድረግ ችለናል።
በኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽንና በኢትዮጵያ ምርጫ ቦርድ መካከል የሚደረጉ ውይይቶች ቀጣይ ምዕራፍ እንደሚኖራቸው ተስፋ ያደረጉት ፕሬዚዳንቷ አካል ጉዳተኛ መራጮችና ተመራጮች እንዲሁም ታዛቢዎች የሚጠቀሙባቸው አማራጭ የቴክኖሎጂ ግብዓቶችን በማዘጋጀት ለአካል ጉዳተኞች ምቹ የሆኑ የምርጫ ጣቢያዎችና የምርጫ ክፍሎችን በማሰናዳት ረገድ ቦርዱ ሰናይ እርምጃዎችን እንደሚወስድ ተስፋ እንደሰጣቸውም ጨምረው ነግረውናል። የአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን አመሰግናለሁ። አድማጮች፣ ሌላው ሳምንታዊ ዝግጅት ሴቶችና ቤተሰብ። ዶክተር ስህን ተፈራ የሴታዊነት ሴታዊት የጾታ እኩልነት ንቅናቄ መስራችና አስተባባሪ ናቸው። ከተመሰረተ 5 ዓመታት ያስቆጠረው ሴታዊት ባለፉት ጥቂት ዓመታት ውስጥ ምን ለብሳ ነበር የተሰኘውን የልብስ ኤግዚቢሽን በተለያዩ ክልሎች በማሳየት ጾታዊ ጥቃት ከአለባበስ ጋር ምንም ግንኙነት እንደሌለው የግንዛቤ መፍጠር ስራ ሰርቷል። እንዲሁም አለኝታ የተሰኘ የጾታዊ ጥያቄዎች መልስ የሚያገኙበት የነጻ ስልክ መስመርና የተለያዩ ጾታ ተኮር እንቅስቃሴዎችን ሲያደርግም የቆየ ድርጅት ነው ትለናለች ኤደን ገረመው። የሴቶችን ወደ ፖለቲካዊ ተሳትፎ ወይም ፖለቲካዊ ተሳትፎ ለመጨመር የታለሙ እንቅስቃሴዎች አስመልክቶ ዶክተር ስህንን አነጋግራ ተከታዩን አሰናድታለች።
ዶክተር ስህን ተፈራ በሴቶች መብት ንቅናቄ ውስጥ ስማቸው ከሚጠሩ ሴቶች ቀዳሚዋ ናት። ሴት ልጅ ከወንድ ልጅ እኩል ሆና የመማር የመስራት ለራሷ ብሎም ለሌላዋ ሴት መብት መቆምን ከትምህርት ቤት ሳይሆን የ12 ዓመት ልጅ እያለው ከአያቴ ያየሁትና የህይወት መርህ አድርጌ ያደግኩበት ነውም ትላለች። የሴቶች የእኩልነት ጥያቄ ከወንዶች መብት ላይ የሚቀንስ ሳይሆን በሰብአዊነት የሚገኝ መሆኑንም ትናገራለች።
ስለ መብት ስናወራ ከወንድ የሚቀነስ ነገር አይደለም። እንደ ኬክ ተቆርሶ የሚያልቅ ነገር አይደለም። ሴቷ ስለተማረች የእሷ ከፍታ የእሷ ወደ ደህና ቦታ መድረስ እሱን ዝቅ ያደርጋል የሚለው እውነት አይደለም። ስራቸው ከየት እንደመጣ ይገባኛል። ብዙ ጊዜ ለዘመናት ወንዶች የበላይነት ተጠይቆ ስለማያውቅ ተፈትሾ ስለማያውቅ አሁን ትንሽ ምቾት ቢነሳ አይገርመንም። ለወንዶች ብቻ ሳይሆን ለሴቶችን ምቾት ይነሳል። ምክንያቱም አንዳንዴም ዝቅ ያለ ቦታ መኖር ትንሽ የሆነ ምቾት የሚሰጠው ነገር አለ። ሴቶች ብዙ እንዲማሩ ካልተጠበቁ ተምራም የትም አደርስም ተብላ ሰረግድ ዩኒቨርሲቲ ጨርሳ ብዙ መስራት እንደሌለባት የምታስብ ሴት አይ አሁን እኩልነት ነው፣ እኩል መትጋት አለብሽ፣ እኩል መስራት አለብሽ፣ ደሞዛችሁ ተመጣጣኝ ከሆነ ላንቺም ይሻላል የሚለው ነገር ኃላፊነትም ለሴቶች ይጨምራል። ስለዚህ ትንሽ ማንገጫገጩ አይገርምም። የትም ዓለም ቢሆን ወደ እኩልነት መምጣት ለሌላው ያሰጋል። ግን አሁን ለምሳሌ በስራ ከሆነ የምንለው በሹመት ከሆነ የወንዶችን የበላይነት ማነቃነቁ ምንም ጥያቄ የለውም። ምክንያቱም ለምሳሌ ጠቅላይ ሚኒስትር አብይ ከ20 ሚኒስትር ካቢኔዎች 10ን ሴት ሲያደርጉ 10 ይሄ ቦታ ይገባኝ ነበር ያለ ወንድ ቦታውን እንዳጣ እንደሚሰማው ግልጽ ነው። ስለዚህ ምህዳሩ ይጠባል፣ ምንም ጥያቄ የለውም። ከወንዶች ብቻ ሲወዳደሩ የነበረው ጠባቡ ቦታ አሁን ሴቶችን ሲጨምር ውድድሩ መስፋቱ ምንም ጥያቄ የለውም። ግን ምንድነው ማሰብ ያለብን? ሲጀምር ማነው የወንድ ብቻ ያደረገው? ስህተት እኮ መጀመሪያም የወንድ ብቻ ስፔስ መሆኑ ነው ያኛው። ስለዚህ በታሪክ የመጣን ኢፍትሃዊነት ላይ ማስተካከል ስራ ነው እና መፍትሄ ወይም የኛ መልእክት ሁልጊዜ ምንድን ነው? እኩልነት ዊን ዊን ነው። የወንዶች የበላይነት ሲንገጫገጭ ሲፈተሽ አብሮት የሚመጣ ግን በጣም ጥሩ ነገሮች አሉ። ባልና ሚስት እኩል ሲሰሩ፣ እኩል ሲታገሉ ከወንዱ ላይ ያለውን ጫና እኮ ዘቅ ይላል። እኔ የሚመስለኝ ምንድን ነው ዘር እየዘራ ነው። አሁን አቨሬጅ የምትያት ፌሪቴት ተነስታ እኩልነት ታቀናቅናለች ወይ? አትቀናቅም። ገና ነው። በጣም ገና እንደሆነ እናውቃለን። ስለ ሴታዊት ብቻ ሳይሆን ምንሽ በአጠቃላይ አሁን ያለው ማንም አይነት ንቅናቄ ዘሬ መዝራት ጥርጊያ መንገድ የማዘጋጀት የሚሰሩ ቡድኖች ማለት ነው። እኔ ግን የሚመስለኝ አሁን ይሄንን ሲያዳምጡ የሚያድጉ ያኛው ትውልድ ግን የኔ ትውልድ እና የእናቴ ትውልድ እንደተቀበሉት የሚቀበል ትውልድ አይኖርም። እሱ በጣም እርግጠኛ ነኝ። አሁን መንግስት እንደ ችሮታ የሚቆጥረውን እኩልነት ያኔ ግን ልክ ብሔርና ፖለቲካና ሃይማኖት በመቼም ጊዜ ኢግኖር እንደማይደረጉት ያኔ ደግሞ ጾታ እኩልነት ነው ኢግኖር የማይደረገው።
ሴቶችን ወደ አመራር ለማምጣት አሁን ላይ እየተሰሩ ያሉ ስራዎች በተለይም የካቢኔ አባላት ወደፊት መምጣታቸው ይበል የሚያስብል መሆኑን የምትናገረው ዶክተር ስህን አሁንም ግን በአመለካከት ዙሪያ ብዙ ስራዎች እንዳሉ ነው የምትናገረው።
በውክልና ስናየው ቀላል ነገር አይደለም። ሴቶች ስልጣን ላይ ሆነው ውሳኔ ሲወስኑ ቅም አለው። ለብዙ ሴቶች መበረታታት ነው። ወጣት ሴቶች ሲያድጉ መሆን እችላለሁ የሚለውን ያሳየናል። ጠቅላይ ሚኒስትሩ ሹመት በጣም ነው የምንደግፈው። ጥሩ ነገር የሚያደርጉት ምን ያህል ሰጥተዋል የሚለው ሴቶቹ በጣም ጥሩ ነገር ሲሰሩ ነው። ግን ዋናው ነገር ምንድን ነው? ከጾታ እኩልነት አንድ ለቁት የሚለውን አሁን ሚዲያ ብዙ ሚዲያ ላይ ይመሳል እና ወንዶች በሚፈተሹበት ነገር አይደለም የሚፈተሹት። ወንዶችም እኮ እኩል የተሾሙ ብዙ ጊዜ ሴቶችን የመጠበቅ ነገር አለ። አሁን በተለይ ጠቅላይ ሚኒስትሩ ሹመው በአንድ ስለሆ የሚገቡ ሚያቸዋ የሚል ነገር በጣም ነበር እና ብዙዎቹ ግን በጣም ጥሩ ነገር ሲሰሩ ነው የምናየው። ከእነሱ የበለጠ መጠየቅ ትንሽ አደጋ ያለው ይመስለኛል። እንደ ማንም ሰው ይሳሳታሉ። በወንድ ጥሩ በጣም ጥሩ ያልሆኑም ሊኖሩ ይችላሉ። ግን የእውነት ወደ እኩል የምንመጣው መመዘኛውን ስናስተካክለው ነው። ሴቶች ላይ የበለጠ ፍተሻ መኖሩ ብዙ የሚጠቅመን ነገር አይደለም። ግን ደግሞ ፌል እንዲያደርጉ እንዲወድቁ መጠበቅ በጣም አለ። አሁን ለምሳሌ አንድ ምሳሌ ልስጥሽ እና የዲፌንስ መከላከያ ሚኒስትር መጀመሪያ ሲሾሙ ኢንጂነር አይሻ ነበሩ እና ያን የነበረው ውይይት በጣም የሚደንቅ ነበር። ሰዎች ለውትድርና ምን ታውቃለች፣ እዚህ ቦታ ላይ መሆን ያለበት ወታደር ነው የሚል ሀሳብ ነበራቸው። ነገር ግን ባናውቀው ነው እንጂ ከዛ በፊት ቢሆን ይሄ የሲቪል ቦታ ነው። ምክንያቱም የሚሊተሪ የጦር ኃይል አዛዥ እና የመከላከያ ሚኒስትር ስለሚለያዩ እና ይህ የሲቪል ቦታ እንደሆነ ባለማወቅ ቃለ ሴቶች የማይሆን ነገር እንደተሰጣቸው ከጠሩ በኋላ ሲነሱ በዛው ደግሞ ተቀጠለ ማለት ነው።
በዚህ ዓመት ማገባደጃ ላይ ሊደረግ በታቀደው ሀገራዊ ምርጫ ላይም የተለያዩ የፖለቲካ ፓርቲዎች ከቃላት አጠቃቀም ጀምሮ ሴቶችን ማካተት እንዲችሉ የውይይት መድረክ በሴታዊት በኩል እያዘጋጁ ይገኛሉ።
ማርች 21 ላይ አንድ ሴሽን ይኖረናል። ሁሉንም ፖለቲካ ፓርቲዎች ጋብዘናል እና ሴቶችን እንዲወክሉ ምክንያቱም አንዳንድ ፖለቲካል ፓርቲዎች እንኳን አመራር ላይ አባላት ደረጃ ራሱ በጣም ዝቅተኛ የሴቶች ቁጥር ያሉባቸው አሉ። ስለዚህ ምንድን ነው እዛ ውስጥ ያለው ኢሹ ምንድን ነው የሚለውን ለመወያየት እየሞከርን ነው። ያው ሴቶች ጋርም ክፍተት አለ። ምክንያቱም ፖለቲካል ፓርቲዎች ስጠይቂያቸው ሴቶች ወደ እኛ አይመጡም ይፈራሉ የሚል ነገር አለ። ከዛሬ ድረስ የምናውቀው ፖለቲካ ማለት መታሰር መገረፍ ስለሆነ ወደ ፖለቲካ ባይመጡ የሚገርም አይደለም። ግን ደግሞ አብዛኛው ስራ መሰራት ያለበት በፖለቲካል ፓርቲዎች ነው ብዬ አስባለሁ እና 51% የሀገሪቷን ህዝብ እይታ ውስጥ ሳያስገቡ ፖሊሲ መቅረብ በኋላ መገለጫ የሚያዋጣ ስርዓት አይደለም እና ብዙዎቹ ማሰብ ያለባቸው ሴቶች እንዲመርጡ ለራሳቸው ከሆነ ሴቶች እንዲመርጡ ምንድን ነው ማድረግ ያለብን? ሁሉንም ፖሊሲያችንን ስንቀርጽ ብሔርና ሃይማኖትን ብቻ ሳይሆን ማንነት መከፋፈያ አንደኛ የመጀመሪያው ጾታ ነው እና ለሴቶች ምንድን ነው ጥያቄያቸው የሚለውን ነገር ለስሙ ለራሳቸውም ያዋጣቸዋል። ለምሳሌ የወር አበባ ንጽህና መጠበቂያ በጣም ግልጽ የተደረገ ይሹ ነው። አሁን ገና በአሁኑ ጊዜ ፕሬዚደንቷ በጣም ስለቆረቆራቸው እና እንደ ትልቅ ነገር ፕሮጀክት ቀርጸው ሊሰሩበት ስለሆነ ነው እንጂ በመንግስት ደረጃ ታክስ ላይ አይነሳም፣ እንደ ጤና አይታይም። ኮንደም በነጻ የሚከፋፈልበት ሀገር ጾታዊ ግንኙነት መፈጸም ምርጫ ሆኖ ግን የወር አበባ በየወሩ ያለ ምርጫችን የምናስተናግደው ነገር ሆኖ እንደ ንጽህና ጥበቃ ዚያ ምን ነገር ተደርጎ አይቅም። አሁናም 2 ዓመት ነው።
አድማጮች፣ አሁን አንድ ዘግይቶ የደረሰን ዜና እናነባለን። የኢትዮጵያ ፓርላማ ነገ በሚያካሄደው 14ኛ መደበኛ ስብሰባ ከሚመለከታቸው ጉዳዮች አንዱ በጠቅላይ ሚኒስትር አብይ አህመድ የሚቀርቡ አዳዲስ ሚኒስትሮችን ሹመት መርምሮ ማጽደቅ ነው። የጠቅላይ ሚኒስትር ጽህፈት ቤት ምንጮች ለአሜሪካ ድምፅ እንዳረጋገጡት ወይዘሮ አዳነች አበቤ የፌዴራል ጠቅላላ አቃቢ ህግ፣ አቶ ላቀ አያሌው የገቢዎች ሚኒስትር፣ ዶክተር ሊያ ታደሰ የጤና ሚኒስትር፣ ፊልሰን አብዱላሂ የሴቶች ህጻናትና የወጣቶች ሚኒስትር ሆነው ይሸማሉ። ወይዘሮ አዳነች አበቤ የሚተኩት በቅርቡ የተነሱትንና ባለ ሙሉ ስልጣን አምባሳደር የሆኑትን አቶ ብርሃኑ ጸጋዬን ነው። አቶ ብርሃኑ ለምን እንደተነሱ የተብራራ ነገር የለም።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። ነገ እንመለሳለን። ትግርኛ ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።